itti deebinaa nagaatti bula.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ ዘወትር ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
We are not here to lecture. We are not here to tell other people
የመጣነው ትምህርት ልንሰጥ አይደለም። ሰዎችን እንዴት እንደሚኖሩ፣ ምን እንደሚያደርጉ፣ ሃይማኖታቸውን እንዴት እንደሚከተሉ ልንነግርም አይደለም። ይልቁንም እኛ የመጣነው የጋራ ጥቅሞቻችንና እሴቶቻችንን መሰረት አድርገን አጋርነት እንድንመሰረት እጃችንን ለመዘርጋት ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሳውዲ አረቢያ ሪያድ ላይ ለአረብና ሙስሊም መሪዎች ካሰሙት ንግግር የቆነጠርነው ነው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል።
በሁለተኛው የፕሮግራም አጋማሽ ዝግጅቶች ስፖርት፣ አፍሪካ ነክ ርዕሶችና ጤና ይሆናሉ የሚቀርቡት።
ዕለቱ ሰኞ ግንቦት 14 2009 ዓ.ም ነው። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ።
ተረኛ የፕሮግራም አስተናጋጆች አዲሱ አበበና
ቆንጂት ታየነን። መልካም ምሽት እንዲሆንላችሁ የተመኘን
ፕሮግራሙን የሚመራው ንጉሱ ታምሬ መሆኑን በዚህ አጋጣሚ እንገልጣለን። አሁን ወደ ዓለም ዜና እናልፋለን። ቱርክ በፕሬዝደንቷ ሪሴፕ ታይብ ኤርዶዋን ያለፈው ሳምንት የዋሽንግተን ጉብኝት ወቅት በደህንነት ጥበቃ አባሎቻችን ላይ የደረሰ ከልክ ያለፈ ስላለችው አያያዝ አንካራ የሚገኙትን የዩናይትድ ስቴትስ አምባሳደርን ጠርታ ተቃውሞዋን አሰምታለች።
ወደ ቀዳሚው ዜና ስናልፍ ደግሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ እስራኤል እንደገቡ ኢራን ወታደራዊ ኃይሏን የማጠናከር ፍላጎት አላት በማለት ነቀፌታ አሰምተዋል። በአሜሪካ መሪነት እስራኤልን ሲጎበኙ የመጀመሪያ ጊዜ ነው። እስራኤልና አሜሪካ በአሁኑ ወቅት ትብብራችንን ማጠናከር ይኖርብናል፣ ምክንያቱም እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድንና ከመሳሰሉ ሌሎች አሸባሪ ቡድኖች እንዲሁም ኢራንን ከመሳሰሉ አሸባሪነትን ከሚደግፉትና እዚህ ብቻ ሳይሆን በመላው ዓለም ግጭትን ከሚያቀጣጥሉ ሀገሮች የሚደቀንብን የጋራ የሆነ አደጋ አለና በማለት ትራምፕ ተናግረዋል። ከሁሉም ዋናው ነገር ኢራን በምንም አይነት ኒውክሌር መሳሪያ እንዲኖራት መፈቀድ የለበትም በሚለው ነጥብ ላይ ዩናይትድ ስቴትስና እስራኤል በአንድ ቃል ሊናገሩ ይችላሉ። አሸባሪዎችንና ሚሊሺያዎችን የማሰልጠን ተግባሯንም አሁኑኑ ማቆም አለባት ሲሉ አክለዋል ትራምፕ። ፕሬዚደንቱ ኢየሩሳሌም ሆነው ይህን የተናገሩት ከእስራኤሉ ፕሬዚደንት ሩቨን ጎን ቆመው ነው። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተንያሁ ጋርም ተገናኝተው ይነጋገራሉ። የቀድሞው ፕሬዚደንት ባራክ ኦባማ አስተዳደር ከሁለት ዓመታት በፊት ከኢራን ጋር ኒውክሌር መሳሪያን በሚመለከት ዓለም አቀፍ ስምምነት እንዲደረግ መስማማታቸውን ነቅፈዋል። ከሩሲያ ዲፕሎማቶች ጋር ዋሽንግተን በተገናኙበት ወቅት እስራኤል የከፍተኛው ምስጢር ምንጭ ናት አላልኩም ሲሉ ትራምፕ ማስተባበላቸው ይታወሳል። በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት የአይሁዶችን ቅዱስ ስፍራ ሲጎበኝ የመጀመሪያ የሆኑት ሚስተር ትራምፕ ምዕራቡን ግንብ ጎብኝተው እጃቸውን አኑረዋል። ክርስቲያኑ ትራምፕ ጥቁሩን የአይሁዶች ቆብ አጥልቀው ስለ ቅዱስ ስፍራው ታሪክ አጭር ገለጻ ከተደረገላቸው በኋላ የጸሎትና የአርምሞ ስፍራ ወደ ሆነው ወደ ግዙፉ ግንብ ብቻቸውን ተራምደው በመሄድ በተለምዶ እንደሚደረገው ቀኝ እጃቸውን ግንቡ ላይ ለሰላሳ ሰከንድ ያህል ካሳረፉ በኋላ አነስተኛ የጸሎት ማስታወሻ በግንቡ ቀዳዳ አኑረዋል። ቀደም ብሎ ከእስራኤል በኩል ፕሬዚደንቱን ጠቅላይ ሚኒስትር ቤንጃሚን ኔተንያሁ እንዲያጅቧቸው ቢጠየቁ የዩናይትድ ስቴትስ ልዑካን የለም፣ ስፍራው የእናንተ ግዛት ሳይሆን የዌስት ባንክ ውስጥ ነው የሚገኘው በማለት ሳይቀበሉ ቀርተዋል።
ቱርክ በፕሬዝዳንቷ ሪሴፕ ታይብ ኤርዶዋን ያለፈ ሳምንት የዋሽንግተን ጉብኝት ወቅት በደህንነት ጥበቃ አባላችን ላይ የደረሰ ከልክ ያለፈ ስላለችው አያያዝ አንካራ የሚገኙትን የዩናይትድ ስቴትስ አምባሳደር ጠርታ ተቃውሞዋን አሰማች። ቱርክ ይህን ያደረገችው ባለፈው ሳምንት ዋሽንግተን ውስጥ የጸጥታ ጥበቃ አባላቷ ተቃዋሚ ሰልፈኞችን መደብደባቸውን ተከትለው የዩናይትድ ስቴትስ ከባድ ነቀፋ በማሰማቷ ነው። ዩናይትድ ስቴትስም ከተፈጠረው ግጭት ተከትሎ የቱርክን አምባሳደር ጠርታ አናግራለች። ትናንት ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ለፋክስ ኒውስ በሰጡት ቃል የማክሰኞ ዕለት ጥቃት ፈጽሞ ተቀባይነት እንደሌለው ለቱርክ አምባሳደር ነግረዋቸዋል ብለዋል። በጉዳዩ ዙሪያ ምርመራው እንደቀጠለ መሆኑን የተናገሩት ቲለርሰን ውጤቱን ስናውቅ ይፋ ምላሽ እንሰጣለን ብለዋል። ባለፈው ማክሰኞ በቱርክ ጸጥታ አባላትና ተቃዋሚ ሰልፈኞች መካከል በቱርኩ አምባሳደር መኖሪያ ቤት ደጃፍ ግጭቱ የተከሰተው በፕሬዝዳንት ኤርዶዋን የዋሽንግተን ጉብኝት ወቅት ነው። ተቃዋሚዎች በሰላማዊ መንገድ ሰልፍ ስናካሄድ በጸጥታ ኃይሎች ተደብድበናል ሲሉ፣ የቱርክ መንግስት ደግሞ ሰልፈኞቹ ፕሬዝዳንቱን ለማየት የተሰበሰበውን እየጎነታተሉ ረብሻ የቀሰቀሱ እነሱ ናቸው ሲል ወንጅሏል። የቪኦኤ የቱርክ አገልግሎት ከስፍራው የቀረጸው ቪዲዮ ምስል ደግሞ የቱርክ ጸጥታ አባላት ተቃዋሚ ሰልፈኞቹን በድንገት ወረው ሲያበቁ የአሜሪካ ፖሊሶች ደርሰው እስከሚያስተዋቸው ድረስ መሬት ላይ ጥለው ሲደበድቧቸው ይታያል። ፕሬዚዳንት ኤርዶዋንም ሊመዚናቸው አጠገብ ቆመው ድብደባውን ሲያስተውሉ ይታያሉ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ትናንትና ያካሄደችውን የተወንጫፊ ሚሳይል ሙከራ ጃፓንና ደቡብ ኮሪያ አውግዘውታል። ሙከራው የተካሄደው ፒዮንግያንግ የኒውክሌር ጦር መሳሪያ ማምረቷን እንድታቆም ዓለም አቀፍ ማስጠንቀቂያ እየተሰጣት ባለበት በዚህ ወቅት ነው። በዋይት ሀውስ ቤተ መንግስት መግለጫ መሰረት ሰሜን ኮሪያ ትናንትና የሞከረችው ባለመካከለኛ ርቀት ተወንጫፊ ሚሳይል ባለፉት ወራት ከተኮሰቻቸው ያነሰ ርቀት የሚወነጨፍ ነው። ዝላቲሳ ሆክ ያደረሰችን አጭር ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ዓለም አቀፉን ማኅበረሰብ የሚፈታተን ድርጊት ነው ብለውታል የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ይህን የትላንቱን የሰሜን ኮሪያ ቦሊስቲክ ሚሳይል ሙከራ።
North Korea forcefully conducted a ballistic missile launch once again, only one week since the last missile launch.
ሰሜን ኮሪያ እንደገና የቦሊስቲክ ሚሳይል የተኮሰችው ከአንድ ሳምንት በፊት ሌላ ሚሳይል ካመጠቀችና ከዓለም አቀፍ ማኅበረሰብም ጠንካራ ማስጠንቀቂያ ከተሰጣት በኋላ ነው። ይህ የሚያመለክተው ሰሜን ኮሪያ ዓለም አቀፉ ማኅበረሰብ ጉዳዩን በሰላም ለማብቃት የያዘውን ጥረት መቃረኗን ነው።
ፒዮንግያንግ የኑክሌር ጦር መሳሪያ እንድትሠራ እንደማትፈቅድ ዩናይትድ ስቴትስ ታስታውቃለች። ፕሬዚደንት ዶናልድ ትራምፕ ግን ዲፕሎማሲያዊው መንገድ እንዲቀድም እፈልጋለሁ ብለዋል። ፕሬዝደንቱ ፒዮንግያንግ የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎቷን እንድትተውም ዢ ጂንፒንግ ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ እንዲጠቀሙ ጠይቀዋቸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትላንት ከፋክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ጥረቶቹ ውጤት አስገኝተው ስለመሆናቸው አሁን ለማወቅ ጊዜው አጭር ነው ብለዋል። ሺንዞ አቤ ግን ተጽዕኖ በቻይና ብቻ ሳይሆን ስፋት ባለው ዓለም አቀፍ ደረጃ እንዲሆን ጠይቀዋል።
It is important to closely coordinate not only with South Korea and the US but also with China and Russia.
ጥረቶቹን ከደቡብ ኮሪያና ከዩናይትድ ስቴትስ ጋር ብቻ ሳይሆን ቻይናና ሩሲያንም እንዲጨምር በጥንቃቄ ማቀናበሩ በጣም አስፈላጊ ነው። ያ ሲሆን ጉዳዩን በቆራጥነት ልንወጣው እንችላለን።
ደቡብ ኮሪያ አዲስ ፕሬዝደንት ባለፈው ወር ካገኘች በኋላ ከሰሜኑ ጎረቤቷ ጋር ያላትን ፍጥጫ በሰላም ለመጨረስ እንደምትፈልግ አስታውቃለች። የውጭ ጉዳይ ሚኒስቴር መስሪያ ቤቷ ግን ጠንካራ ማስጠንቀቂያ ሰጥቷል። በመንግሥታችንና በዓለም አቀፉ ማኅበረሰብ ላይ የሚካሄደው ይህን ተንኳሽ ድርጊት እናወግዛለን የሚል የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም በነገው ዕለት በጉዳዩ ላይ አስቸኳይ ስብሰባ ጠርቷል።
በመጨረሻም የዩናይትድ ስቴትስ ሚዲያ እንደሚለው የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ሩሲያ በአሜሪካ ምርጫ ውስጥ ጣልቃ መግባቷን በሚመለከት በሚካሄደው ምርመራ ያሏቸውን ሰነዶች እንዲያቀርቡ ከዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ከቀረበላቸው ጥያቄ ጋር አይተባበርም። በሀገሪቱ ሕገ መንግሥት በሰፈረው አንቀጽ 5 መሠረት ራሳቸውን ስላለማጋለጥ ሲሉ በዝምታ የማለፍ መብት አላቸው። የሴኔቱ የስለላ ኮሚቴ ፍሌን ሰነዶቹን እንዲያቀርቡ የሚፈልገው የሚካሄደው ምርመራ አካል በመሆኑ ነው። ፍሌን ቀደም ሲል ከክስ ነጻ የመሆን ከሆነ እናገራለሁ ብለው ነበር። ዜናው አበቃ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ ቆንጂት ታዬና
አዲሱ አበበ ነን። ወደ ዕለቱ አብይ ርዕስ ነው የምናልፈው። አሁን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በዜናው ላይ እንዳነበብነው ሳውዲ አረቢያ ውስጥ ባደረጉት በሰፊው ይጠበቅ የቆየ ንግግራቸው ሙስሊም መሪዎች ጽንፈኝነትን ጨርሶ እንዲደመስሱ ተማጽነዋል። ጦርነቱ በመልካምና በከበደ እኩይነት መካከል ነው ሲሉም ገልጸውታል። ፕሬዚዳንቱ የሀገራቸውን የመካከለኛ ምስራቅ ፖሊሲም ዝርዝረው አስረድተዋል። ትናንት እሁድ ከፕሬዚዳንቱ ጋር ሳውዲ አረቢያ ሪያድ የነበረው የቪኦኤው ስቲቭ ሄርማን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅት ታየነችም ታቀርባለች።
ሚስተር ትራምፕ በዩናይትድ ስቴትስ ፕሬዝደንትነት የመጀመሪያቸው በሆነው የውጭ ጉብኝት በቀዳሚነት በጎበኟት በሳውዲ አረቢያ ዋና ከተማዋ ሪያድ ላይ ያደረጉት ንግግር ለሙስሊም መሪዎች የእርቅ መልእክትና የጠንካራ ፈተና ግልጽ ጥሪ የተላበሰ ነበር።
A better future is only possible if your nations drive out the terrorists.
መጪው ጊዜ የተሻለ ሊሆን የሚችለው ሀገሮቻችሁ ሽብርተኞችን እና ጽንፈኞችን ካስወገዱ ብቻ ነው። አስወግዷቸው። ከቤተ እምነቶቻችሁ፣ ከማኅበረሰቦቻችሁ አጥፏቸው።
ፕሬዚደንቱ እስልምና ሃይማኖትን አስመልክተው ሲናገሩ በሚታይ መልኩ ለስለስ ያለ ቋንቋ ተጠቅመው እስልምናን ከዓለም ታላላቅ ሃይማኖቶች አንዱ ሲሉ ገልጸውታል። የስልጣኔዎች ግጭት የሚለውን አመለካከትም ሚስተር ትራምፕ አጣጥለዋል።
This is not a battle between different faiths, different sects, or different civilizations.
ይሄ በተለያዩ እምነቶች፣ በተለያዩ የሃይማኖት ክፍሎች ወይም በተለያዩ ስልጣኔዎች መካከል የሚደረግ ጦርነት አይደለም፣ በመልካምና በእኩይ ተግባር መካከል እንጂ።
የዩናይትድ ስቴትሱ ፕሬዝደንት ንግግር አብዛኞቹ ከሳቸው በፊት የነበሩ ፕሬዝደንቶች ስለ ሰብአዊ መብት አያያዟቸው የወተውቷቸው የነበሩ የአረብ ሀገሮች መሪዎችንም ለማረጋጋት የታለመ ነው።
We are not here to lecture. We are not here to tell other people how
የመጣነው ትምህርት ልንሰጥ አይደለም። ሰዎችን እንዴት እንደሚኖሩ፣ ምን እንደሚያደርጉ፣ ሃይማኖታቸውን እንዴት እንደሚከተሉ ልንነግርም አይደለም። ይልቁንም እኛ የመጣነው የጋራ ጥቅሞቻችንና እሴቶቻችንን መሰረት አድርገን አጋርነት እንድንመሰረት እጃችንን ለመዘርጋት ነው።
ይህ የፕሬዝደንት ትራምፕ አባባል ታዲያ የቀደሙት ፕሬዝደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ካይሮ ላይ ካደረጉትና ለሙስሊሙ ዓለም ካሰሙት የሰብአዊ መብቶችን ከበሬታ መሰረት ያደረገ የአዲስ ጅማሮ ጥሪ ጋር የሚቃረን መሆኑ ተስተውሏል። የትራምፕ የሪያዱ ንግግራቸው እስልምና ሃይማኖት እኛን ይጠላናል ሲሉ በአዋጅ ሲናገሩና ሙስሊሞች ዩናይትድ ስቴትስ እንዳይገቡ ሙሉ በሙሉ መከልከል አለበት ሲሉ ከነበረበት የራሳቸው የምረጡኝ ዘመቻ ንግግር ጋር ጭምርም ለየት ያለ እንደነበረ ተስተውሏል። በሳውዲ አረቢያ ጉብኝታቸው ሰብአዊ መብቶችን ፈጽሞ ሊባል በሚችል ደረጃ ያላነሱት ትራምፕ ይልቁንም ያተኮሩት በንግድ ስምምነቶችና በጦር መሳሪያ ሽያጭ ላይ ነበር።
Hundreds of billions of dollars of investments into the United States and jobs.
በብዙ መቶ ቢሊዮን ዶላር የሚገመት መዋለ ንዋይ ወደ ዩናይትድ ስቴትስ ይመጣል። ያም ስራ ይፈጥራል። ስራ።
ይህንን መልእክታቸውን አንዳንዶቹ የአረብ መሪዎች በደስታ ተቀብለውታል። በተለይ ሳውዲዎች ትራምፕን በአቀባበላቸው ለማስደሰት ያላደረጉት የለም። ይሁንና እነዚህ መሪዎች የሚስተር ትራምፕን ጽንፈኝነትን አጥፉ ጥሪ ተግባራዊ ማድረጉ ላይ ምን ያህል ውጤታማ ይሆናሉ? ያ ግልጽ አይደለም ይላሉ የጆርጅ ታውን ዩኒቨርሲቲዋ ጆሴሊን ሴዛሪ።
But the reality is that these leaders are themselves discredited vis-a-vis
እነዚ መሪዎች እጅግ ጨቋኝ በሆኑ አገዛዞች ስር በሚኖሩት ህዝቦች ዘንድ ከበሬታ የላቸውም። አገዛዞቹ ከጽንፈኞቹ ያልተናነሰ ፖለቲካዊ ጥቃት የሚጠቀሙ ናቸውና ተጨባጭ ሀቅ ያ ነው።
ፕሬዝደንት ትራምፕ የሳውዲ ጉብኝታቸውን አጠናቀው ወደ እስራኤል ተጉዘዋል። ከዚያም ወደ ቫቲካን ሄዱና ከሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ይነጋገራሉ።
የስራ ዘመናቸውን አጠናቀው ስልጣን የሚለቁት የዓለም ጤና ድርጅት ዳይሬክተር ማርጋሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን ድርጅቱ ዋጋውን እያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበል ነው። ሊሳ ሽላይን ከጄኔቫ የላካቸውን ሪፖርት ዝታ በላቸው ታቀርባለች።
ማርጋሬት ቻን ላለፉት 10 ዓመታት የዓለም ጤና ድርጅት WHO በዳይሬክተርነት ካገለገሉ በኋላ ስልጣን ሊለቁ ነው። ነገ ማክሰኞ ለሚመረጥ ይህን ለዓለም ጤና ጥበቃ ዋና ቁልፍ የሆነ ድርጅት ለሚመራ ሰው ስልጣኑን ሊያስረክቡ ነው። ዛሬ ጄኔቫ ውስጥ ለተሰበሰበ የዓለም ጤና ድርጅት ጉባኤ የመጨረሻ ንግግራቸውን ሲያደርጉ ቻን የስራቸውን ስኬታማ ውጤት የዘረዘረ ሪፖርት አቅርበዋል። ባለፉት 10 ዓመታት የአስተዳደር ዘመናቸው በህዝባዊ ጤና ጥበቃ ስለተደረገ ግስጋሴ በዚህ ወር ይፋ ካደረጉት ሪፖርት ነው ጨምቀው ያቀረቡት።
The report sets out the facts and assesses the trends, but makes no effort.
ይህ ዘገባ ጭብጦቹን ያስቀምጣል፣ አዝማሚያዎችን ይገመግማል። ሆኖም ለአስተዳደሪ ዕቅና ለመሻት የተዘጋጀ አይደለም። የዓለም የጤና ድርጅት WHO ዋጋ ያጣ ነው የሚለውን ትችት ያጣጥላል። ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና።
ሪፖርቱ ስኬቶችን ብቻ ሳይሆን እንቅፋቶችንም እንዲሁ በድርጅቱ ታሪክ ታላቅ ምርታ የሆኑትንም ክስተቶች ያካተተ ነው ብለዋል ቻን። ከተገኙት ስኬቶች መካከል የኤችአይቪ ህክምና መድኃኒትን ዋጋ ለመቀነስ የዓለም ጤና ድርጅት ያደረገውን ትግል እንደ ምሳሌ ጠቅሰዋል። የተዘነጉ የሚባሉ የትሮፒክስ በሽታዎችን በማጥፋት ወይንም በመቀነስ ስለተደረገው ግስጋሴም ጠቅሰዋል። የአምሮ ጤና ጥበቃን ከተደበቀበት ይፋ አውጥቶ ለህክምናው መታገል፣ ፖሊዮ ወይንም የልጅነት ልምሻ በሽታን ከምድር ገጽ ለማጥፋት መቃረብን እንደ ከፍተኛ ድሎች ዘርዝረዋል። ማርጋሬት ቻን የድርጅቱን ድክመቶችም ይቀበላሉ። ለምሳሌ በምዕራብ አፍሪካ የገባውን የኢቦላ ተላላፊ በሽታ የዓለም ጤና ድርጅት ቀድሞ ባለማሳወቁ ኃላፊነት ወስደዋል። በዚህ በሽታ ወረርሽኝ የታየው መዘናጋት በላይቤሪያ፣ በሴራሊዮንና በጊኒ ህዝብ ላይ ያደረሰውን ቀውስ እንደ ስህተት ተቀብለዋል።
But that bit show make quick course corrections. Brought the 3 outbreaks under control through team.
ይሁንና የዓለም የጤና ድርጅት ስህተቱን በማረም የቡድንና የባልደረባነት አሰራርን በመጠቀም በእነዚህ 3 አገሮች የኢቦላን በቁጥጥር ስር አውሏል። እንዲሁም ለዓለም የመጀመሪያው የሆነ የኢቦላ ክትባት እንዲገኝና ለዚህ ተላላፊ መከላከያ እንዲኖር አድርጓል። ይህ የሆነው እኔ አስተዳዳሪ ሆኜ ነው። ተጠያቂዋም እኔ ሆነኝ።
ቻን መንግስታት ለጤና ጥበቃ የሚመድቡትን ገንዘብ ከፍ እንዲያደርጉ ይህም ድህነትን ለመቅረፍ እንደሚረዳ አስገንዝበዋል።
Thank you.
ማርጋሬት ቻን ንግግራቸውን ሲያበቁ ከተቸራቸው ከፍተኛ ጭብጨባ እንደምንረዳው በሺዎች የሚቆጠሩ ተሰብሳቢዎች ለ10 ዓመታት የድርጅቱ መሪነታቸው እጅግ በጣም ጥሩ የሚል ማርክ እንደሰጡ ነው የሚያሳየው።
በቀጣዩ ዘገባችን ደግሞ ኢትዮጵያ በአሁኑ ጊዜ የ32,000 ዜጎቿን ሕይወት ያጠፋውን ከባድ የተቅማጥና የትውከት ተላላፊ ወረርሽኝ ለመግታት ትግል ላይ ትገኛለች። በዚህ ወቅት ደግሞ የቀድሞ የጤና ጥበቃ ሚኒስትሯ ዶክተር ቴድሮስ አድሃኖም ገብረኢየሱስ የዓለም የጤና ጥበቃ ድርጅት WHO ለመምራት በውድድር ላይ ይገኛሉ። ሁለቱ ክስተቶች እንዳሉ ሆኖ የዶክተር ቴድሮስን ምርጫ የሚቃወሙ ወገኖች ዶክተር ቴድሮስ ወረርሽኙ ኮሌራ አይደለም ብለዋል በማለት ይከሷቸዋል። ሳሌም ሶሎሞን ያጠናቀረችውን ዘገባ አዲሱ አበበ ይዟል።
የዓለም ጤና ድርጅት 194 አባል አገሮች ዛሬ ሰኞ ጄኔቫ ላይ የአስር ቀናት ጉባኤ ጀምረዋል። አንደኛ አጀንዳቸው ቀጣዩን የWHO መሪ መምረጥ ነው። ዶክተር ቴድሮስ ከብሪታንያና ከፓኪስታኗ ተወዳዳሪ ጋር አንዱ ናቸው፣ ከሶስቱ አንዱ ማለት ነው። በጆርጅ ታውን ዩኒቨርሲቲ የብሔራዊና ዓለም አቀፍ የጤና ሕግ ተቋም ዲሬክተር ኦኒል ለኒውዮርክ ታይምስ ጋዜጣ በሰጡት ቃል ኢትዮጵያ የኮሌራ ወረርሽኝን የማጣጣል ረዥም ታሪክ ያላት አገር መሆኗን አስታውሰው የቀድሞው የጤና ጥበቃና ውጭ ጉዳይ ሚኒስትር ዶክተር አድሃኖም ከተመረጡ ደግሞ WHO ተአማኒነቱን ሊያጣ ነው ይላሉ። ዶክተር ቴዎድሮስ ርኅራሄና ከፍተኛ ብቃት ያላቸው የጤና ጥበቃ ባለሥልጣን ናቸው የሚሉት እኒሁ ዲሬክተር እንዲህ ለሥልጣን በሚወዳደሩበት ጊዜ ግን እውነቱን መናገርና ከጊዜ በኋላ ኮሌራ እነሱ ስለሚረጋገጥ ወረርሽኝ ምስክርነታቸውን ሊሰጡ ይገባ ነበር ነው የሚሉት። የዶክተር ቴድሮስ ደጋፊዎች ደግሞ ወረርሽኙ ኮሌራ ነው አይደለም የሚለውን ውዝግብ ከሚገባ በላይ አጋነውታል ይላሉ። አንዱ ደጋፊ የቀድሞ የበሽታ መቆጣጠሪያና ማስወገጃ ማዕከል CDCP የሚባለው ዲሬክተር ቶም ፍሬድማን ናቸው።
ለሚ ሰው ለዚህ ቦታ የሚገቡ ሳይሆን እንደውም በተቃራኒው ኢትዮጵያ ውስጥ ለተፈጸመው የሰብአዊ መብት ጥሰት
በስህተት ነው የተጫወተው። የዲሬክተሩ የቶም ፍራይደን ቃል የሚለው ትርጉሙ ከሚገባው በላይ ያለ ቅጥ የተወራበት ጉዳይ ነው። ይሄ ዶክተር ቴዎድሮስ የጤና ጥበቃ ሚኒስትር በነበሩበት ጊዜ ወረርሽኙ ምንም አይነት ልዩነት አይኖረውም ነበር ነው የሚሉት። እንስማቸው የሚሉትን።
During the time that Tedros was health minister, it would not have made any difference. Calling cholera acute watery diarrhea does not result in anyone
getting sick. ከሚገባው በላይ ያለ ቅጥ የተወራበት የተጋነነ ጉዳይ ነው። ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ጊዜ ወረርሽኙ ምንም አይነት ልዩነት አያመጣም ነበር ነው ያሉት። ዶክተር ቴዎድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት ኢትዮጵያ 3 ጊዜ የተከሰቱ የኮሌራ ወረርሽኞችን አስተባብላለች ተብላ ተከሳለች። እንደ ፍሬድን እምነት ከሆነ የኮሌራ ወረርሽኞች መከሰታቸው ይፋ ቢደረግም ኖሮ ኢትዮጵያን ስለ ከባድ የተቅማጥና የትውከት ተላላፊ በሽታ የሰጠችውን መልስ አይቀይረውም። እንደ እውነቱ ከሆነም ወረርሽኙን ኮሌራ አለማለቱ ኃላፊነትን አለመወጣት ሳይሆን አስፈላጊ ማቻቻል ተደርጎ ሊወሰድ ይችላል ሲሉም አክለዋል። ፍራይድማን የጤና ጥበቃ አስቸኳይ መልስ እንዲሰጥም አስችሏቸዋል ነው ያሉት። በአሁኑ ወረርሽኝ ይበልጥ የተጎዳው የኢትዮጵያ ሶማሌ ክልል ነው። እንደ አውሮፓ አቆጣጠር ባለፈው ግንቦት 12 ይፋ በሆነ የWHO ሪፖርት መሰረት ከጥር ወዲህ ብቻ 768 ሰዎች ሞተዋል። 99 ከመቶ ሟቾችና 91 ከመቶ ታማሚዎች ከዚያው ክልል ናቸው። በኢትዮጵያ የWHO ወኪል ዲሬክተር አክፓካ ካሉ እንደሚሉት መንግስት ወረርሽኙን ከባድ ተቅማጥና የትውከት ተላላፊ ወረርሽኝ ማለቱ ትክክል ነው፣ ምክንያቱም የክልሉ ጤና ጥበቃ ማዕከሎች እያንዳንዱን ህመም መርምረው ሊያውቁት አይችሉም። ሁሉም ወረርሽኝ እንደ ኮሌራ ተቆጥሮ ሕክምና የሚደረግ ከሆነ ኮሌራ የሌለባቸው ሕፃናት ለኮሌራ ሕክምና ወደ ኮሌራ ሕክምና ማዕከሎች ሲመጡ ህመሙ በፍጥነት የመዛመት ዕድል ይኖረዋል ብለዋል ካሉ ከአዲስ አበባ በስልክ ሲናገሩ ያሉት እንዲህ ነው።
We know biologically that malnutrition causes diarrhea, where a malnourished child will have diarrhea.
በባዮሎጂ ሳይንስ ጥናት እንደምናውቀው የተመጣጠነ ምግብ አለማግኘት ተቅማጥ ያስከትላል። አሁን እንግዲህ አንድን ህፃን ወደ ኮሌራ ህክምና ማዕከል ብንወስደው ያን ማዕከል የኮሌራ ማስተላለፊያ ህክምና ማዕከል አደረግነው ማለት ነው ነው ያሉት። ባለፉት 6 ሳምንታት ኢትዮጵያ ስለ ከባድ የተቅማጥና የትውከት ተላላፊ ወረርሽኝ የሰጠችው ምላሽ አጥጋቢ እንደሆነም እኒሁ ባለስልጣን ተናግረዋል። ቡድናቸው ከክልሉ አመራርና የመንግስታት ባለስልጣናት ጋር በመተባበር እንደሚሰራ የተናገሩት ካሉ በቀን ይከሰት የነበረው ህመም ከ600 ወደ 54 ዝቅ ማለቱንም አመልክተዋል። የቅድመ መከላከል ስራው ውጤታማ እንደሆነ የተናገሩት ካሉ በሶማሌ ክልል ለስድስት ሚሊዮን ሰዎች ክትባት የመስጠቱ ነገር ተግባራዊ ሊሆን እንደማይችልም አልሸሸጉም። አሁን የዝናሙ ወቅት እየተቃረበ ባለበት ወቅት ወረርሽኙ ወደ ሌሎች የአገሪቱ ክፍሎች ማለትም ወደ አፋር፣ ወደ አማራ ክልል እንዳይዛመት ኢትዮጵያ ጥረት በማድረግ ላይ እንደሆነችም ካሉ ተናግረዋል።
አድማጮች፣ በዚህ ዘገባ መግቢያ ላይ የተነበበውን ማስተካከያ አሰማለሁ። ኢትዮጵያ በአሁኑ ጊዜ የ32,000 ዜጎቿን ሕይወት ያጠፋውን በሚል የተነበበው በስህተት ነው። 32,000 ዜጎቿ በከባድ ተቅማጥና የትውከት ተላላፊ ወረርሽኝ እንደታመሙ ይጠረጠራል። ያንን ለመግታት ትግል ላይ ትገኛለች ተብሎ እንዲወሰድልን ከትህትና ጋር እናሳስባለን። እንቀጥላለን። አዲሱ
መልክ አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። መልካም ምሽት እየተመኘን ከእናንተ ከአድማጮች ወዳገኘነው አስተያየት እንሄዳለን። አሁን
እነዛ ሰዎች ዶክተር ቴድሮስን መቃወማቸው መብታቸው ነው። ግን የኔ ሀሳብ ያለኝ እውነት ነው፣ ዶክተር ቴድሮስ አድሃኖም ወንጀል የሰሩ ሰው ናቸው። ዘሄ ቀርቦ ፍርድ ቤት ክሪሚናል ኮድ ለመቅረብ ያለባቸው ሰው ናቸው። ግን እስከዛ ድረስ ያው ጤና ድርጅቱን ቢመሩ ባንቃወማቸው ጥሩ ነው ባይነኝ። አሽሮ ይባላለሁ ከደቡብ አፍሪካ።
ቪኦኤ በለውኔ ከካናዳ May 20 ቅዳሜ ዕለት ማለት ነው። ሄኖክ ሰማልኬር ዶክተር ቴድሮስን የመወዳደር እና የሚወዳደሩት የሚቃወሙትና የሚደግፉትን አቅርባ ወያይቶ ነበር። በጣም የሚያስደስተው ግን ሙያዊ ስራውን በትክክል ነው ያሰራው። የሚቃወሙትና የሚደግፉትን እኩል ሚዛናዊ በሆነ ያነጋገራቸው ያወያያቸው። የሚያሳዝነው ግን ኢትዮጵያውያን አንድን ኢትዮጵያዊ አፍሪካን ኢትዮጵያን ወክሎ ለመወዳደር ሲዘጋጅ መቃወማቸው ነው። አፍሪካውያን ጥቁሮች በሙሉ ድጋፋቸውን ሲሰጡ፣ ከዚህ በፊት ኮፊ አናን እና ቡትሮስ ጋሊ ከአፍሪካ በተከታታይ ለዩናይትድ ኔሽንስ ዋና ጸሐፊነት ሲወዳደሩ በሙሉ ነው ዜጎቻቸው በአንድ ልብ በአንድ ድምፅ ሁሉም በጸሎትና በሰልፍ ሲደግፏቸው፣ በመጨረሻም ደግሞ ህዝቦቻቸውና ምክቶቻቸውን እንኳን ደስ ያላቸው የተባለ አፍሪካ እንኳን ደስ ያለ የተባለች እና እነዚህ አሁን ተቃውሞ ነይ ጥላቻ አንስተው እየተዋረድን ነው። እንዴት ምን አይነት ሰዎች ናችሁ አንድ ዜጋችሁን እንዳይመረጥ የምትቃወሙት እየተባለና እጅግ ያሳዝናል። በጣም ያሳዝናል። ሄኖክ እንኳን ደስ ያለ ለምስራ ለምትሰራው ስራ ሙያዊ ስራ ትክክል ነው እና ትክክል ነው የሰራኸው።
ሀይ ቪዎች፣ ጥያቄ ምንድን ነው? ሰሞኑን የደቡብ ህዝቦች ግንባር የተመሰረተበትን ቀን በማክበር ትግራይ ውስጥ 12 ሚሊዮን ብር የሚያወጣ ትምህርት ከፈተ ሲባል ሰምቼ በጣም ነው ያዘንኩት። ምክንያቱም ይሄ ራሱ ሙስና ነው። እነሱ የራሳቸውን ገንዘብ ነው የሰጡት ወይስ የህዝብ ገንዘብ ቀንሰው ነው? እና በህዝብ ገንዘብ እንደዚህ ማድረግ ይሄ ራሱ ሙስና ነው። እና ያለውን ስርዓት በሙስና የተጨማለቀ መሆኑ ማይሻሻል መሆኑን ነው የሚያሳዩ። ምክንያቱም እነዚህ ሰዎች ሙስና ባይሆን ኖሮ ከራሳቸው ገንዘብ ይሰጡ ነበረ። አሁን ግን የሰጡት ምንድን ነው? የህዝቡን ንብረት ቀንሰው ነው የሰጡት። በዚህ ምክንያት በጣም አዝናለሁ። እኔ በጣም 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 አዝናለሁ በእውነት። ይሄ የተራበ ህዝብ ባለበት እነሱ እንደዚህ ማድረጋቸው የኢትዮጵያ ህዝብን መበደል ብቻ ሳይሆን ምን አቅም ጭምር ነው። ምክንያቱም በሙስና ተጨማልቀዋል ማለት ነው። ይሄ የሙስናው ቀጥተኛ ስራ ነው።
ሄሎ ቪኦኤች፣ እንደምን አላችሁ? አሁን የኡጋንዳውን የሰቆቃ የተፈጸመውን እያዳመጥኩ፣ ሰቆቃ በጣም የሚያሳዝን ቢሆንም አገሪቱ ግን እየሄደችበት ያለው መንገድ በጣም ደስ የሚል ነው። ለማስቆም ፕሬዚደንቱ ሳይቀሩ ለሰቆቃ ፈጻሚዎች ትክክል እንዳልሆኑ መጻፋቸው ደብዳቤ በጣም ደስ ይላል። እኛ ደግሞ በኢትዮጵያ ይሄ ነገር መቼ ይሆን? መሪው ጠቅላይ ሚኒስትሩ ለሰቆቃ ለሚፈጥሩት እዛው ቃሊቲ በተለያዩ እስር ቤቶች ማዕከላዊ ብዙ ወንድሞቻችን እህቶቻችን ከፍተኛ ሶቆቃ እየተፈጸመባቸው አንድም እንኳን የመንግስት ባለስልጣን መልስ እንኳን ሲሰጥበት ታይቶ አይታወቅም። እና ይህን ነገር መቼ ይሆን ተቃዋሚዎች ሳይሆን በዚህ ድርድር የመጀመሪያ ሌላው ነገር ምንም ነገር ከመነሳቱ በፊት ይሄ ማዕከላዊ በቲፒኤልኤፍ የሚደረግ ከፍተኛ ሰቆቃ በህዝባችን ላይ እንቅልፍ ይነሳል። በጣም የሚያሳዝን ነገር መቼ ይሆን የሚቆመው? በዚህ ቢነጋገሩ በዚህ ቢደራደሩ መቼ የሚደራደሩት ጥርስ የሌለው አንበሳ ማለት ነው። በምን እንደሚደራደሩ አይገባኝም። ቢሆንም ግን ይህ መጀመሪያ መቆም ያለበት በሀገራችን ይህ ሰቆቃ ነው። አመሰግናለሁ። ታንኪ
አስተያየት የላካችሁልን አድማጮቻችንን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንደምታውቁት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ይተላለፋል። እስከ 4 ሰዓት አብረናችሁ ነን።
ወደሚቀጥለው ቅንብር እናልፋለን። ለዚህ ክፍል የመረጥነው አንድ ቅንብር አለ። እንደ አውሮፓ አቆጣጠር ከጥር 2017 ጀምሮ ብዙ ሺህ ህዝብ ሶማሊያውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ይህም ሆኖ በጎረቤት ሶማሊያ የተከሰተው ኮሌራም ሆነ በኢትዮጵያ ሶማሌ ክልል የታየው የአጣዳፊ ትውከትና ተቅማጥ በሽታ እየመጡ ባሉበት ስደተኞችና በካምፖቹ ውስጥ አለመገጣጠሙ በአዲስ አበባ የኮሚሽኑ ቃል አቀባይ ገልጠዋል። የኮሚሽኑ ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔር ከእስክንድር ፍሬው ጋር ተወያይተው እስክንድር ቀጣዩን ዘገባ ልኳል።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰሞኑን ይፋ ያደረገው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከግንቦት 1 2017 ጀምሮ ባሉት 15 ቀናት ብቻ 175 ሶማሊያውያን ስደተኞች ወደ ኢትዮጵያ ገብተዋል። በኢትዮጵያ 249,000 ሶማሊያውያን ስደተኞች እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የአዲስ አበባ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር አስታውሰዋል። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ደግሞ ወደ ኢትዮጵያ የሚገቡት ሶማሊያውያን ስደተኞች ቁጥር እየጨመረ መምጣቱን ገልጸዋል።
ሶማሊያ ጉዳይ ላይ እንደምናውቀው ከ2011 እንደ ፈረንጆች አቆጣጠር ጀምሮ እስከ 2013-14 በነበረው ጊዜ በጣም ቁጥሩ ከፍ እያለ የመጣበት ሁኔታ ነበረ። ከ2015-16 ጀምሮ ደግሞ ቁጥሩ በጣም ቀንሶ በቀን እስከ 10 ወይም ከዛ በታች የሚመጣበት ሁኔታ ነበረ። ዘንድሮ አዲሱ እንደ ፈረንጆች አቆጣጠር ጃንዋሪ ላይ ደግሞ ቁጥሩ ማሻቀብ ጀመረ።
ከጥር ጀምሮ ቁጥሩ ማሻቀብ ጀምሯል።
ስለዚህ ከባለፈው 2 ዓመታት በተለይ ሲነጻጸር አሻቅቧል። ቁጥሩ በቀን ወደ 37 ሰዎች እየመጡ ነው። በ10ና 20 መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ አሻቅቧል።
የስደተኞቹ ቁጥር መጨመሩ እየተገለጸ ያለው በአገሪቱ የኮሌራ ወረርሽኝ መከሰቱን የሶማሊያ ፌዴራል መንግስት ባስታወቀበት፣ በኢትዮጵያ ሶማሌ ክልልም እንደዚሁ የአጣዳፊ ትውከትና ተቅማጥ በሽታ መከሰቱ በተገለጸበት ወቅት ነው። ቃል አቀባዩ አቶ ክሱት እንዳሉት ግን እስካሁን በተጠቀሱት በሽታዎች የተያዘ ስደተኛ አላጋጠመም።
ሶማሊያ ላይ ተከሰተ በተባለው ወረርሽኝ ምክንያት በሽታው ይዘው ወደ ኢትዮጵያ የመጡት ስደተኞች በሽታውን ይዘው እንዳይመጡ ድንበር ላይ በጣም ጥብቅ የሆነ ክትትል ይደረጋል። ከዛም በፊትም ቢሆን በሽታ ኖረም አልኖረም ድንበር ላይ የሚገቡ ስደተኞች ከምዝገባ በተጨማሪ ለጤንነታቸው ዝርዝር ጥናት ይደረጋል፣ ምርመራ ይደረጋል እና ይሄ ተጠናክሮ ቀጥሏል። አሁን ደግሞ በኢትዮጵያ ሶማሌ ክልል በተከሰተው የአጣዳፊ ትውከት በሽታ ምክንያትም በመንግስት የተደራጀ እስከ መጨረሻው የመስተዳድር ፖይንት ድረስ የሚሄድ መዋቅሮች አሉ። ዩኒክሲአርም እዛ ውስጥ ገብቶ አብሮ ከነሱ ጋር እየሰራ ነው። ስለዚህ እስካሁን ጥሩ ውጤታማ የሆነ የመከላከል ስራ እየተሰራ ነው። ሲገቡም ይዘው በሽታውን የመጡ ያጋጠመን የለም። ስደተኛ ካምፖች ውስጥም አንድም የበሽታው ምልክት የታየበት ሁኔታ የለም።
ለጎረቤት ሀገራት ስደተኞች ሁልጊዜም በሮቿን ክፍት በማድረግ በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የምትጠቀሰው ኢትዮጵያ በወረርሽኙ ምክንያት የጣለችው ገደብ እንደሌለም ቃል አቀባዩ ተናግረዋል።
እንደዛ አይነት ምንም አይነት ምልክት የለም። ድንበሮቹ አሁንም ቢሆን ክፍት ናቸው። የተደረገ ነገር ቢኖር የምርመራው ድንበር ላይ የሚደረገው የጤና ምርመራ በተለይ ከመቼውም በበለጠ ተጠናክሮ በባለሙያዎች ተጠናክሮ እዛ ድንበር ላይ ባለሙያዎች አብዛኛው እንግዲህ ካምፖች ላይ የነበሩትም ቢሆን እዛ መጥተው የበለጠ ተጠናከረ ምርመራ እንዲያደርጉ ነው እየተደረገ ያለው። ስለዚህ ስደተኞች እንዲገቡ ከመፍቀድ አንጻር በፍጹም የተቀየረ ነገር የለም።
ከሌላው አጎረቤት ሀገር ደቡብ ሱዳን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች መኖራቸውንም ቃል አቀባዩ አቶ ክሱት ገብረ እግዚአብሔር አመልክተዋል። ይህም ሆኖ በየቀኑ የሚገቡት ስደተኞች ቁጥር ከፍና ዝቅ የማለት አዝማሚያ እንደሚያሳይ ጠቅሰዋል። በቀን እስከ 2000 የሚገቡበት ጊዜ እንደነበር አሁን ግን በየቀኑ የሚገቡት ስደተኞች በአማካኝ 100 መሆናቸውን ጠቁመዋል። ይህ ግን በአገሪቱ ያለው የሰላም ሁኔታ መሻሻሉን እንደማያሳይ ነው ያስረዱት። በኢትዮጵያና በአካባቢው ሀገራት የተከሰተው ድርቅ በስደተኞች ላይ ያሳደረው ተጽዕኖ ምን ይመስላል? በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለዚህ እና ለሌሎችም ጥያቄዎች የሰጡትን ምላሽ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ወደ ሰኞ መደበኛ ዝግጅት እናልፋለን። እሱም ስፖርት ነው። አዘጋጅና አቅራቢው ሶሎሞን ክፍሌ።
እንደምናመሽታችሁልኛል የተከበራችሁ አድማጮቼ። 46ኛው የኢትዮጵያ አትሌቲክስ ሻምፒዮና ተጠናቋል። መከላከያ የበላይነቱን ተቀዳጅቷል። በእግር ኳስ ቅዱስ ጊዮርጊስ 2 ጨዋታ እየቀረው ሻምፒዮንነቱን አረጋግጧል። በእንግሊዝ ፕሪምየር ሊግ ቼልሲ ዋንጫውን ተረክቧል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በቅድሚያ 46ኛውን የኢትዮጵያ አትሌቲክስ ሻምፒዮና ይሆናል የምንመለከተው። ገዛኸኝ ጽዮን መስቀል ከአዲስ አበባ ዝርዝሩ አለው።
አመሰግናለሁ ሰለሞን። በስድስት ቀናት ሲካሄድ የቆየው 46ኛው የኢትዮጵያ አትሌቲክስ ሻምፒዮና ሪኮርዶችን አስመዝግቦና በማራኪ ውድድሮች ታጅቦ ትናንት በድምቀት ተጠናቋል። በሻምፒዮናው 46 ዓመታት ታሪኩ በርካታ ሪኮርዶች 10 ብሔራዊ ሪኮርዶች ሲያስመዘግብ የዘንድሮው ሻምፒዮና የመጀመሪያው ነው። በውድድሩ መዝጊያ በሩጫ ከተመዘገቡት ክብረ ወሰኖች መካከል የማረሚያ ቤቶች ስፖርት ክለብ አባል አትሌት ሰንበሬ ተፈሪ በ5000 ሜትር 15:12 16 ማይክሮ ሰኮንድ አስመዝግባ ያሸነፈችበት ጊዜ አዲስ ክብረ ወሰን ሆኖ ተመዝግቦላታል። አትሌት ሰንበሬ ከ16 ሰኮንድ በላይ አውርዳ ያሻሻለችው ለ12 ዓመታት በዝነኛው አትሌት ገለቴ ቡርቃ ተይዞ የቆየውን ክብረ ወሰን ነው። ሌላው በዚሁ ውድድር 1500 ወንዶች አትሌት ተሬሳ ቶሎሳ 3:37 ከ9:00 ማይክሮ ሰኮንድ አንደኛ ሆኖ የሆነበት ጊዜ ለ19 ዓመታት በኃይሌ ገብረስላሴ ተይዞ ከቆየው ጋር ተስተካካይ ተመጣጣኝ ሰዓት የጋራ ሪኮርድ ሆኖ ተመዝግቦለታል። በአሁኑ ጊዜ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የሆነ አትሌት ኃይሌ ገብረስላሴም ውድድሩ ከመጀመሩ በፊት የኖም ሪኮርድ ላሻሻለ ፌዴሬሽኑ ከሚሸልመው በተጨማሪ ከእኔ በጀት እሸልመዋለሁ የሚል ቃል ገብቶ ስለነበር ለአትሌት ተሬሳ 10,000 ብር ሸልሞ አድናቆቱ ይገልጾለታል። በወንድና ሴት የስድስት ቀን አጠቃላይ ውድድሮች መከላከያ በአንደኝነት የዋንጫ ተሸላሚ ሲሆን ኦሮሚያና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነዋል። በ42 ውድድሮች ለስድስት ቀናት ሲካሄድ በቆየው ብሔራዊ አትሌቲክስ ሻምፒዮና 1265 ወንድና ሴት አትሌቶች ተሳትፎበታል።
በሌላ የአትሌቲክስ ስፖርት ዜና በቼክ ሪፐብሊኩ 5ኛው የማቶኔ ካርሎቪ ቫሪ ግማሽ ማራቶን በሁለቱም ጾታዎች አዳዲስ ክብረ ወሰኖች ተጽፈዋል። የወንዶቹን ኬንያዊው ዊልፍሬድ ኪሚቴይ አሸንፏል። ጊዜውም 1:54 ተመዝግቧል። በዚህ ውድድር ከአንደኛ እስከ ስድስተኛ ያለውን ስፍራ ተከታትሎ በመግባት ድል የተቀዳጁት በሙሉ የኬንያ አትሌቶች ናቸው። ወደ ሴቶቹም ውድድር ስናልፍ በአንደኝነት ያጠናቀቀችው የኬንያ አትሌት መሆኗን እናገኛለን። ኢቮን ጀላጋት ትባላለች። ከኋላ ተነስታ በመገስገስ ጥብጣቡን በጥሳ ስታልፍ 1 ሰዓት 8 ደቂቃ ከ19 ሴኮንድ ተመዝግቦላታል። በሴቶች በሁለተኝነት የጨረሰችው ኢትዮጵያዊቷ ስቱሜ አሰፋም የኮርሱን ሬኮርድ በ27 ሴኮንድ አሻሽላለች። ሶስተኛዋም ከኬንያ ናት፣ ማሪዮን ሊሞ ትባላለች። በሌላ ሩጫ ስፖርት ዜና ትላንት በቻይና ከተማ በሻንግቹን በተካሄደው ዓለም አቀፍ የማራቶን ሩጫ ውድድር እቁባይ ጸጋ ገብረትንሳይ ከኤርትራ የወንዶቹን አሸንፏል። ጊዜው 2 ሰዓት 14 ደቂቃ ከ50 ሴኮንድ ነው። የሴቶቹን በ2 ሰዓት 48 ደቂቃ ከ10 ሴኮንድ በአንደኝነት ያጠናቀቀችው ደግሞ ዋቆያ ደመቅሳ ከኢትዮጵያ ናት። በዕለቱ የማራቶን ሩጫ ውድድር ከ30,000 በላይ ሰዎች መሳተፋቸው ተመዝግቧል። የ5ና 10 ኪሎ ሜትር፣ የግማሽና ሙሉ ማራቶን እንዲሁም የፍቅረኞች ሩጫ ውድድሮች ይገኙበታል ተብሏል። በውድድሩ ከ21 በላይ ሀገሮች ተሳትፈውበታል። ለሀገር ውስጥና የአውሮፓ ፕሪምየር ሊግ እግር ኳስ ስፖርት ዜና እንደገና ወደ አዲስ አበባው ዘጋቢ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ።
በኢትዮጵያ ፕሪምየር ሊግ ዓመታዊ ሻምፒዮና ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን 1-0 ባሸነፈበት የ28ኛው ሳምንት ጨዋታ ጊዮርጊስ የኢትዮጵያ ሻምፒዮን መሆኑን አረጋግጧል። የቀሩት ሁለት የፕሪምየር ሊጉ ጨዋታዎች በደረጃ ሁለተኛና ሶስተኛ የሚወጡትንና ሁለት የወራጅ ክለቦችን የሚታወቁበት ይሆናል። ላለፉት ተከታታይ 4 ዓመታት ሻምፒዮናነቱን ያለቀቀው ቅዱስ ጊዮርጊስም ነገ አዲስ አበባ ላይ ለአፍሪካ ክለቦች ሻምፒዮና ከቱኒዚያ ኤስፔራንስ ጋር የመጀመሪያ ምድብ ማጣሪያውን ያደርጋል። በሌላው እግር ኳስ ዜና የ2009 ዓ.ም የኢትዮጵያ ሴቶች ፕሪምየር ሊግ በደደቢት አሸናፊነት ተጠናቋል። የደደቢት ሴቶች እግር ኳስ ቡድን ዘንድሮ ከመቼውም የበለጠ የበላይነቱን አጠናክሮ የቀጠለበት ሆኖ ታይቷል። በ6 ዓመታት የኢትዮጵያ ሴቶች ፕሪምየር ሊግ ታሪክ ደደቢትና ኢትዮጵያ ንግድ ባንክ እኩል 3 ጊዜ ሻምፒዮን ሆነዋል። የቡድኑ ድንቅ አጥቂ ሎዛ አበራም የዓመቱ የሊጉ ኮከብ ግብ አስቆጣሪ ሆና አጠናቃለች። በአውሮፓ ሊጎችም በእንግሊዝ ፕሪምየር ሊግ በጣሊያናዊ አሰልጣኝ አንቶኒዮ ኮንቴ የሚመራው የምዕራብ ለንደኑ ቼልሲ የ2016-17 የእንግሊዝ ፕሪምየር ሊግ ሻምፒዮንነት ዋንጫውን በደማቅ ስነ ስርዓት ተቀብሏል። ፕሪምየር ሊጉ ሊጠናቀቅ 2 ጨዋታ እየቀረው ሻምፒዮን መሆኑን ቀድሞ ያረጋገጠው ቼልሲ ትናንት ሰንደርላንድን 5-1 በማሸነፍ የዋንጫ በዓሉን አድምቆለታል። ቼልሲ ከ38 ጨዋታ 93 ነጥብ ሰብስቦ ለፕሪምየር ሊጉ የበላይነት በቅቷል። ትናንት በተመሳሳይ ሰዓት ከተደረጉ 10 ጨዋታ 37 ጎል ተመዝግቧል። በስፔን ላሊጋ በሪያል ማድሪድ የበላይነት ተጠናቋል። የሁለቱ ተቀናቃይ ቡድኖች የትናንቱ ውጤት ሪያል ማድሪድ ማላጋን 2-0 ሲረታ፣ ባርሴሎና ኤባርን 4-2 አሸንፏል። ተስተካካይ ጨዋታውን ጨምሮ 93 ነጥብ ሰብስቦ ሪያል ማድሪድ የላሊጋው ዋንጫ ባለቤት ሲሆን በ90 ነጥብ ባርሴሎና 2ኛ ሆኖ አጠናቋል። የኮከብ ጎል አስቆጣሪነቱን ሊዮኔል ሜሲ ከባርሴሎና በ37 ጎል የወርቅ ጫማ ተሸላሚ ይሆናል። የሆነው በእኔ በኩል ያለው ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
የሰኞ ምሽት ዝግጅታችን ይቀጥላል። አድማጮች፣ አሁን አፍሪካ ነክ ርዕሶች ይቀርባል።
በኢትዮጵያ የወጣው የእድገትና ትራንስፎርሜሽን እቅድ ዓላማ ከዚህ በፊት የነበረው የእድገት አቅጣጫ ተሻሽሎ በተለይም በኢንዱስትሪላይዜሽን ላይ ያተኮረ ትግበራ እንዲካሄድ ሆኖ ሳለ በትግራይ ግን በፌዴራል መንግስት በኩል የተሰራ የለም። ባህር ዳርና ደብረ ብርሃንን በደቡብ ደግሞ ሐዋሳን ከመሳሰሉት አካባቢዎች ጋር ሲነጻጸር ትግራይ ችላ ተብላለች የሚል ቅሬታ በሕዝቡ ዘንድ እየተሰማ መሆኑን እንዲያብራሩልን የተጋበዙት አቶ መሐሪ ዮሐንስና አቶ አስፋው ገዳሙ ገልጠዋል። አቶ አማኑኤል ገብረትንሳኤ ሌላው እንግዳ ናቸው። እሳቸው ደግሞ በመንግስት በኩል ያለውን አመለካከት ያንጸባርቃሉ። ያነጋገረቻቸው አዳነች ፍስሐዬ ነች። የዛሬ ውይይቱን አንደኛ ክፍል ነው የምናቀርበው።
በመጀመሪያ ለትብብራችሁ በጣም እናመሰግናለን፣ ለጊዜያችሁና ለትብብራችሁ። እና እስቲ ራሳችሁን አስተዋውቁ። በአቶ መሐሪ ልጀምር።
መሐሪ ዮሐንስ እባላለሁ። በመቀሌ ዩኒቨርሲቲ
የፖለቲካል ሳይንስ እና ስትራቴጂክ ጥናቶች መምህር ነኝ።
አቶ አስፋው ገዳሙ።
አስፋው ገዳሙ እባላለሁኝ። አዲስ አበባ ነው የምኖረው። ለኢትዮ ቴሌኮም እየሰራሁ ነው።
እሺ። አቶ አማኑኤል ገብረትንሳኤ።
አማኑኤል ገብረትንሳኤ እባላለሁ። በትግራይ ክልል መቀሌ ከተማ በካዛ ካፒታል ጉድስ ፋይናንስ የሊዝን ኩባንያ ነው፣ እዛ ነው የምሰራው።
እሺ። በእድገትና ትራንስፎርሜሽን በወጡት እቅዶች መሰረት በመላ ሀገሪቱ እንዲሁም ትግራይን አቅፎ የወጡ እቅዶች ነበሩ፣ ግን እነዚህ እቅዶች እስካሁን ባለው ጊዜ በተግባር አልዋሉም፣ በዛም ላይ የተሰረዙና የታጠፉም አሉ የሚል ቅሬታ ይሰማል። እና በመጀመሪያ ደረጃ ከዚህ በፊት እቅድ ላይ ወጥተው በተግባር ላይ ያልዋሉ ወይም የተሰረዙ ከምትሏቸው እስቲ ብንጀምር፣ በአቶ መሐሪ ልጀምር።
በዋናነት የእድገትና ትራንስፎርሜሽን ፕላን ምንድን ነው የሚለውን ሀሳብ እኔና እዛ ላይ ወደ ኢንዱስትሪያላይዜሽን የሚደረገውን ሽግግር መጀመሪያ ፖይንት ነው። ከዚህ በፊት የነበረውን የእድገት አቅጣጫዎችን ተሻሽሎ በተለይ ደግሞ በኢንዱስትሪያላይዜሽን ፎከስ ያደረገ ትግበራ እንዲካሄድ የሚል ነው። ከዚህ አንጻር ስናየው ትግራይ በኢንዱስትሪያላይዜሽን እየሄደችበት ያለውን ፍጥነት ምን ይመስላል? በሀገር ደረጃ በተለይ መንግስት የያዛቸው ትላልቅ ፕሮጀክቶች ነበሩ፣ እንደነ የስኳር ፋብሪካዎች የመሳሰሉ ማለት ነው። እና ከእነዚህ አሁን በትግራይ አንድ አለ፣ በወልቃይት አካባቢ ያለው ስኳር ፋብሪካ ስናየው፣ ሌሎቹ በተለያዩ ሀገራችን ክፍሎች የነበሩት የስኳር ፋብሪካዎች አንዳንዶቹ አልቀዋል፣ አንዳንዶቹ ደግሞ ኦልሞስት ወደ ማለቃቸው እየተጠጉ ያለበት ሁኔታ ሲኖር፣ በትግራይ ግን ያ ስኳር ፋብሪካ በጣም ዝቅተኛ ፐርፎርማንስ ያለው እንደው አንዳንድ ጊዜ በጀት እጥረት የለም፣ ፕሮጀክት ፊዚቢሊቲ የለውም ምናምን የሚሉት ነገሮችን እንደ ምክንያት እየቀረቡ በጣም የተጓተተበት ከሌሎች አንጻር ሲታይ ነው። ከዛ አንጻር በአዲስ አበባ በመሀል ሀገር በደቡብ አንዳንድ አካባቢዎች እና በአዲስ አበባ ዙሪያ ያሉ በአማራ ክልልም እንደነ ባህር ዳር ያሉ ማነው ደብረ ብርሃን ያሉ አካባቢዎች ስንሄድ ብዙ የኢንዱስትሪ መስፋፋቶች ሲሄዱ የመንግስትም የፕራይቬት ኢንቨስትመንት የውጭ ዳይሬክት ኢንቨስትመንት አንጻር ስናየው ከትግራይ አንጻር ሳወዳድረው ጥሩ እንቅስቃሴዎች፣ ጥሩ ሂደቶች ሲኖር ትግራይ ግን የተጓተተበት በኢንዱስትሪያላይዜሽን ጉዞ እንደው ዳታዎች ለማየት ሞክሬ ነበረ። በአንድ ወቅት ትግራይ በኢንዱስትሪያላይዜሽን እድገት ትመራ ነበረ፣ በተለይ ማኑፋክቸሪንግ ሴክተር ላይ። ይሄ በተለይ እነዚህ ትላልቅ ተቋማትን ሲመሰረቱ በነበረበት ጊዜ ነው። ደን ከዚህ አንጻር ሲታይ አሁን ዲክላይኒንግ ስቴጅ ነው ያለው የትግራይ የማሽቆልቆል፣ በሌላ አካባቢዎች የመበለጥ ተንደንሲዎች አሉ እና ከዚህ አንጻር ስናየው ነው ኢንዱስትሪያላይዜሽን በትግራይ ቀዝቃዛ ነው። ስለዚህ እድገትና ትራንስፎርሜሽን እቅድ አንደኛው፣ ሁለተኛ እንደዚህ እያለ የሚቀጥለውን ትረንድ ሲታይ ትግራይ ወደ ኋላ የመቅረት ተንደንስ ያለ ብለን ነው የምንገመግመው። ማለ የፓስታ የማኮረማሚ ምስሉ በጣም አናሳ የሚባሉት ኢንዱስትሪዎች ናቸው ነው። ደን የውጭ ዳይሬክት ኢንቨስትመንት ደግሞ እስካሁን እኔ በማኑፋክቸሪንግ ሴክተር የገባ ስራ ይጀምራል ያሉት ቬሎሲቲ የሚባለው የጨርቃጨርቅ ፋብሪካ መስሎሽንቱ ፋብሪካ አካባቢ ያለ ካልሆነ ስተቀር ሌሎቹ በእቅድ አለ ይመጣል ይባላል። ግን እስካሁን ይሄ ነው የምትለው የውጭ ዳይሬክት ኢንቨስትመንት ትግራይ ላይ መምጣት አልቻለም ነው። በተለይ በማኑፋክቸሪንግ ሴክተሩ በኢንዱስትሪያላይዜሽኑ ማለት ነው።
አሁን ደግሞ እንግዲህ ወደ አቶ አስፋው ገዳሙ ልሂድና አቶ መሐሪ ከተናገሩት ሌላ ለየት ያለ ካለ የሚጨመር የሚቀነስ ካለ።
አመሰግናለሁ። አንድ መስተካከል ያለበት ያለ ይመስለኛል። እስካሁን ድረስ በጂቲፒ ከተያዙት የስኳር ኮርፖሬሽን ፕሮጀክቶች ለፍጻሜ የደረሰ ፋብሪካ የለም። በ2003 ተጀምረው በ2007 እንዲያልቁ ነበረ በእቅዱ መሰረት የተያዘው። እንደውም በ2007 $1.2 ቢሊዮን የአሜሪካን ዶላር ገቢ ያስገኛሉ ተብሎ ነበረ የታሰበው እና እስካሁን አንዳቸውንም ለፍጻሜ አልደረሱም፣ አንዳቸውንም አልተመረቁም ማለት ነው፣ ስራ ላይ አልጀመሩም። በትግራይ ላይ ያለው የወልቃይት ስኳር ፋብሪካም ተመሳሳይ ነው፣ እንደዛ ነው። ትግራይ ላይ ፋብሪካዎች የሉም ከመሀል ሀገር ጋር ሲወዳደር የሚባለው ነገር እውነት ነው። በተለይ ከ93 በኋላ ከህወሓት ክፍፍል በኋላ በትግራይ ላይ የኢንዱስትሪ ግንባታ በጣም ሙሉ በሙሉ ኦልሞስት ሙሉ በሙሉ በሚባል መልኩ አሁን መምህር መሀሪ ከጠቀሷቸው 1-3 ፋብሪካዎች በስተቀር የተገነባ ፋብሪካ የለም። እነዛ የትምህርት ፋብሪካዎች ብቻ ናቸው እንጂ በህወሓት ደረጃ ሳይሆን በመንግስት ደረጃ ተገነቡ የሚባሉት ፋብሪካዎች የሉም።
ምክንያቱም አለው። በተለይ ከ97 ዓመተ ምህረት ወዲህ ከምርጫ ወዲህ መንግስት ሆን ብሎ በመሀል ሀገር ላይ ትኩረትን አድርገዋል። ምክንያቱም በተለይ በአዲስ አበባ ላይ የሚታዩ መራጭ ህዝቡን የሚያማልሉ እና የሚታዩ ፕሮጀክቶች ለምሳሌ እንደነ ቀላል የባቡር መስመር ዝርጋታው ማየት እንችላለን። እዛ ጎተራ ያለው ማሰላጫ ማየት እንችላለን። በምርጫ በመጣ ቁጥር በቴሌቪዥን የሚታየው ማለት ነው።
ከመሀል ሀገር ጋር ማወዳደር በተለይም ከአዲስ አበባ እንግዲህ ከባድ ይሆናል። አዲስ አበባ ዋና መዲና ናት፣ ሰፊ ከተማ ናት፣ የሰው ብዛትም በጣም ብዙ ነው እና የግድ ማሟላት ያለባቸው ነገሮች ይኖራሉ። በመቀለ የሚደረግና አዲስ አበባ የሚደረግ አንድ ሊሆን አይችልም። መቼም
አንድ ይሁን ለማለት ፈልጌ ሳይሆን ተማጣጣኝነት የለውም ነው። ኦልሞስት ትኩረት ሁሉ ወደ መሀል ሀገር ወደ እነ ሐዋሳ፣ ባህር ዳር እንዲሁም እንደነ ደብረ ብርሃን የመሳሰሉትን ፎከስ እያደረገ ነው። ምክንያቱም ደግሞ እዛ አካባቢ እነዚህ የተጠሩት አሁን የጠሯቸው አካባቢዎች መንግስቱን ቻሌንጅ ያደርጋሉ፣ ተቃዋሚዎች ቻሌንጅ ያደርጉታል፣ ሚዲያው በተወሰነ አቅም ቢሆንም ቻሌንጅ ያደርገዋል መንግስትን። ብቻ በተለያዩ ምክንያቶች መንግስት የህዝቡ ጩኸት ለማርገብ ወይም ለማቀዛቀዝ እዛ ላይ ተግቶ ይሰራል ለማለት ይቻላል።
እንግዲህ ከዛ ጋር ተያይዞ አሁን ወደ አቶ አማኑኤል ልሂድና ተያይዞ የሚነሳል የባቡር ሀዲድ ጉዳይ ከመቀለ ሽረ ሑመራ ሱዳን ሊሄድ ታስቦ የነበረው በእቅድ ወጥቶ የነበረው፣ ሌላው ደግሞ በወልዲያ በኩል የሚያልፈው ተቋርጧል፣ ተሰርዟል ይባላል እና ይህን በሚመለከት ደግሞ እንግዲህ ቢያብራሩልን።
አድማጮቻችን፣ በጥያቄ የቆመው ይህ ዝግጅት እንዳላበቃ ግልጥ ነው። በመጪው ቅዳሜ በሰፊው ይቀርባል።
ቀጥሎ የሚቀርበው የሰኞ መደበኛ ዝግጅት ጤና ነው። ሰሎሞን አባተ ነው አዘጋጅና አቅራቢው።
የጤና ጥበቃ አገልግሎት ዋስትና ጉዳይ ለዩናይትድ ስቴትስ እጅግ አነጋጋሪ የፖለቲካ አጀንዳ ነው። ይህ ዋስትና ግዴታ እንዲሆን ከቀድሞ ፕሬዚዳንት ከባራክ ኦባማ ክንውኖች አንዱ ነው። ሪፐብሊካኖች ግን ሊሰርዙትና በሌላ ሊተኩት እየተንደረደሩ እየሞገቱ እየሞከሩ ይገኛሉ። ርዕዮተ ዓለማዊ ዝንባላቸውን ወይም ወግ አጥባቂነትን ግምት ውስጥ ካስገባን ግን የመንግሥቱ ሦስቱም ዘርፎች በወግ አጥባቂ አስተሳሰብ ስር ወድቀዋል ማለት ይቻላል። ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ፕሮፌሰርና የኮሌጁ ዓለም አቀፍ ማዕከል ተባባሪ ዲሬክተር ዶክተር ብስራት ኃይለ መስቀል በዚህ ጉዳይ ላይ ትንታኔ አላቸው። የአገሪቱ የጤና ጥበቃ ታሪክ አንስቶ ዛሬ እስካለ ሁኔታ ከቪኦኤ ጋር ባደረጉት ቃለ ምልልስ ያብራሩታል። ሰሎሞን አባታ ነው ያነጋገራቸው።
ዶክተር ብስራት፣ ኦባማ ኬር ወይም ደግሞ ይሄ ለአቅም ተመጣጣኝ የሆነው የጤና ዋስትና ሕግ ወይም ኤሲኤ የሚባለው ማለት ነው፣ ባለፉት 100 ዓመታት ውስጥ ማሳካት ያልተቻለን ቁም ነገር ያሳካ ሕግ ነው ተብሎ ነበረ በጣም ብዙ ሲፎከርበት የነበረው። ለምን ችግር ሆነ ታዲያ እንዲህ አይነቱን ሽፋን መስጠት ለዜጎች ዋል አንዲት ሀገር?
እንግዲህ ችግር የሆነበት በተለያዩ ምክንያቶች ነው። ዋነኛውና ትልቁ የኦባማ ስም ስለተጨመረበት ነው። ምክንያቱም ኦባማ ያው ጥቁር ስለሆነ በነጭ ሀገር ውስጥ ጥቁር ፕሬዚዳንት ስለሆነ የእሱን ስም የያዘ ኢንሹራንስ ሰክሰስፉል በመሆኑ በጣም ብዙ ሰዎች ደስ አላላቸው።
እዚህ ጋር አንድ ጊዜ ቆም ላድርጎትና ዶክተር ብስራት፣ ይሄ ግምገማ ወይም ይሄ ሀሳብ የእርሶ የራሶ ሀሳብ ነው ወይስ በጥናት የተጨበጠ ማስረጃ አለ ለዚህ?
የእኔ ሀሳብ ነው፣ ግን በጣም ብዙ ሰዎች ከማነበው ተመሳሳይ ሀሳብ እንዳላቸው ነው የምሰማው። አንዱ ይሄ ነው። ሁለተኛው መንግስት ኢንሹራንስ የሚሰራው በምንድን ነው? ብዙ ሰዎች ከበር አድርጎ ጤነኛ የሆኑት ሰዎች በሚከፍሉት ገንዘብ ነው የታመሙት ሰዎች በመታከም ነው ትርፍ ሊኖር የሚችለው። ትርፋማ የሚኖረው ሰዎች በሙሉ ኮንትሪቢዩት የሚያደርጉን ገንዘብ ተሰብስቦ ከዛ ላይ ለታመሙት ተከፍሎ የተረፈው ገንዘብ ነው ለኢንሹራንስ ካምፓኒ። ኢንሹራንስ የግል ስለሆኑ ፕሮፊት ማምጣት ስላለባቸው በዛ አይነት ነበር የሚሰራው። ስለዚህ ብዙ የታመሙ ሰዎች ካሉ፣ ብዙ ጤነኛ ሰዎች ከሌላቸው ያ ኢንሹራንስ ፕሮፊታብል ሊሆን
ትርፋማ ሊሆን አይችልም።
ትርፋማ መሆን ስለማይችል ኦባማ ኬር ሲቋቋም
ያደረገው ምንድን ነው? ብዙ ወጣቶች ጤነኛ ይሆኑ ማይታመሙት ሰዎች ኢንሹራንስ ስለማይገቡ እነሱ ካልገቡ ደግሞ ለሽማግሌዎችና በጣም ለሚታመሙት ሰዎች ደግሞ የሚከፈለው ገንዘብ ስለማይኖር
የገበያ አቅማቸውም ዝቅተኛ የሆነ ሰዎች ቅድም የገለጹልኝ ወደ 30 ሚሊዮን የሚሆኑ አሜሪካውያን ማለት ናቸው የሚሉኝ አሁን
እነሱ ደግሞ ስለማይችሉ መንግስት ግዴታ አደረገው ሁሉንም ሰው ኢንሹራንስ የሌለው ሰው በሙሉ ኢንሹራንስ እንዲገባ ካለዛ ቅጣት እንዲቀጡ ያ ቅጣት ሰዎች ብዙ ሰዎችን አናደዳቸው እኔ ኢንሹራንስ መግባት ካልፈልኩ ለምንድን ነው መንግስት የሚያስገድደኝ ስለዚህ ይሄን ኦባማ ኬር የሚባል ነገር አልፈልግም በማለት ተቃወሙ ማለት ነው እንግዲህ ተቃውሞውን ነው የምናገረው አንደኛ ኦባማ ኬር ስሙን ስለያዘ ብያለሁ አሁን ደግሞ እነዚህ ሰዎች እኔ ኢንሹራንስ መግባት ካልፈልኩ መቀጣት የለብኝ
አዎ ማንንም ሊያስገድደኝ አይችልም መንግስት ስለኔ ሊመርጥልኝ አይገባም የጤና አያያዜን ነው የሚሉት
አዎ
ሪፐብሊካኑም ቅስቀሳ ሲያደርጉ የነበረው ይሄንን መሰረት አድርገው ነው ትልቁ የፖለቲካ አጀንዳ ይሄ ነበር
ትልቁ አጀንዳቸው ይሄ ነው ሶስተኛው አጀንዳ ደግሞ ደሃ ከሆኑ ገንዘብ ከሌላቸው ያንን በወር በኢንሹራንስ መከፈል ያለበት ገንዘብ ሰዎች አቅም ከሌላቸው ገበያቸው ዝቅተኛ ከሆነ መንግስት ያን በመሐከል ያለውን ትርፍ ይከፍልላቸው እና ይሄ ያ ገንዘብ ከየት መጣ መንግስት ከየት አምጥቶ ነው ለዛ የሚከፍለው የሚለው ፓርት ከየት መጣ በጣም ሀብታም የሆኑ 1% ሀብታሞች ላይ 200,000 በላይ ለሚያገኙ ሰዎች
$200,000 ማለት ነው በአመት
200,000 በአመት ብዙ ገንዘብ ነው ለዚህ ሀገር ከዛ በላይ ለሚያገኙ ሰዎች ተጨማሪ ታክስ እንዲከፍሉ አደረጓቸው ያ ተጨማሪ የተሰበሰበው ታክስ እነዚህ አቅም ለሌላቸው ሰዎች ዝቅተኛ ደሞዝ ለሚያገኙ ሰዎች ተጨማሪ ሰብሲዲ ስለሆነ
በካካሽ
ከሀብታም ተወስዶ ለድሃ ነው። ድሃ ማለት ፎሬነር ነው ወይም ጥቁር ነው ወይም ከሌላ ሀገር የመጣ ነው ብለው
ስለሚያስቡ
ብቻ የእኛ ገንዘብ ተወስዶ ለሌላው ሆነ በማለት ሌላ ተቃውሞ ያሳይ ነበር። እና ሶስተኛው ደግሞ አሁን በኢንሹራንሱ ማርኬት የተነሳ የሚከፈለው በየወሩ የሚከፈለው ገንዘብ እየጨመረ ስለመጣ አፎርደብል ማለት
ለአቅም ተመጣጣኝ የሆነ ማለት ነው። መግዛት የሚቻል ብዙ ሰው ሊያገኘው የሚችል ማለት ነው።
በቃ እሱ ስሙ ጋራ ይሄዳል
አልሆነም አሁን ፕሪሚየሙ ከፈለ
ስለዚህ በአራቱ ነገሮች ተቃውሞ ላልቅን ጥያቄ ነው። በእነዚህ ምክንያት ነው ተቃውሞ።
በዚህ ትግል ውስጥ ለመሆኑ ዋና ዋናዎቹ ተዋናዮች እነማን ናቸው? በፖለቲካው መስክም ይሁን በህዝቡ ውስጥ በተለያዩ መድረኮች የሚንቀሳቀሱት?
እንግዲህ ይሄ የሄልዝ ኬር ኢሹ ስለሆነ
የጤና ጥበቃ ጉዳይ ነው።
የጤና ነገር እና ጠቅላላ አሜሪካን በሙሉ ስለሚነካ ስለሚዳስስ የሴኔቱ እንግዲህ እኛ ሀገር ፓርላማ እንደምንለው ሁለት አይነት ነው። እዚህ ሀገር ፓርላማ ውስጥ ሴኔተሮች አሉ፣ ሀውስ አለ፣
የህግ መምሪያውና የህግ መወሰኛው አሉ
አንድ ላይ እና ፕሬዚዳንቱ ሶስቱ ናቸው በዚህ መካከል እና የጤና ጥበቃ ሚኒስተሩ በዚህ መካከል ይሄንን ህግ በማውጣት በማስተካከል በማሳለፍ በመፈረም ህጋዊ በማድረግ እነዚህ ናቸው ትልቁን ሮል ይጫወታሉ።
አሁን ህግ አውጪው ህግ አስፈጻሚው አለ። እንደውም እስከ ዳኝነት የተደረሰበት እኮ ጊዜም እኮ አለ። አንድ ጊዜ ኦባማ ኬርን እኮ ጠቅላይ ፍርድ ቤቱ ከሞት አድኖታል እኮ የዛሬ 2 ዓመት አካባቢ የምናስታውሰው ነው። ሌላው የኢንሹራንስ ኩባንያዎች ራሳቸው የፋርማሲ ድርጅቶች፣ አሁን እርስዎ በቀጥታ የሚመለከቱት ይመስለኛል፣ መድኃኒት አምራች ኩባንያዎች፣ ሐኪሞች፣ እነዚህ ሁሉ በንቃት የሚሳተፉበትና የሚንቀሳቀሱበት አካባቢ ነው የሚባለው። የአሜሪካን ደግሞ ምጣኔ ሀብት በከፍተኛ ደረጃ ከሚያንቀሳቅሱት አካላት መካከል ናቸው እነዚህ ደግሞ ያሉት። ምንድን ነው የእነሱስ ሚና?
እንግዲህ በዚህ መካከል የሚጠቀማል የሚጎዳል። አሜሪካ በቢዝነስ ላይ የተቋቋመ ነው። ለምን አሁን ሆስፒታሎች አሜሪካ ውስጥ ከ10,000 ሆስፒታሎች ውስጥ ሜቢ 1% ቢሆን ነው መንግስት ሆስፒታል። ያውም የመንግስት ሆስፒታል ለህዝብ ሳይሆን ለወታደሮች የሚሊተሪ ሆስፒታል ካልሆነ በስተቀር ሌሎቹ ሆስፒታሎች በሙሉ የግል ናቸው። ስለዚህ እነዚህ የግል ደግሞ በሚያገቡት ገቢ ትርፋማ ሆነው መተዳደር አለባቸው። አሜሪካ ሀገር በሚያዩት በሽተኛ ቁጥር ነው የሚከፈላቸው አብዛኞቹ ሐኪሞች እንጂ ቋሚ የሆነ ስታንዳርድ ደሞዝ ያላቸው በሚሊተሪ ኦፊስ የሚሰሩ ካልሆነ በስተቀር የመንግስት ተቀጣሪ የሆኑት ከጠቅላላ ካሉ ሐኪሞች 1% የማይሞሉ ከዛ በታች ናቸው። ሌሎቹ ቀጥታ ከበሽተኛው ጋር ስላለ በዚህ በኢንሹራንስ በሄልዝ ኬር ላይ የሚመጣው ነገር በሙሉ ቀጥታ
ከዛ ነው የሚከፈላቸው፣
አፌክት ያደርጋቸዋል። መድኃኒት የሚሸጡት ፋርማሲቲካል እንዳልከው ዲቫይስስ አሉ ሜዲካል ዲቫይስ
አፓራተስ መሳሪያዎች ህክምና መሳሪያዎች ቢሸጡ የአሜሪካን ሪታየርመንት አሶሲሽኖች ደግሞ አሉ።
የጡረታ ዋስትና ማህበራዊ ዋስትና ማህበራት ማለት ናቸው
አሉ። እና አንዱን ስታስደስት አንደኛው ከፈዋል ማለት ነው። አሁን ይህ አዲስ የወጣው ግን ለምሳሌ አንዱ የሚያደርገው ነገር እድሜያቸው በገፋ ቁጥር የሚያስከፍላቸው በጣም ከመጠን በላይ እየጨመረ ይመጣል። ስለዚህ እድሜያቸው የገፋ ሰዎች ያሉበት ማህበር ተቃዋሚ ይሆናል ማለት ነው።
ፕሮፌሰር ብስራት ኃይለ መስቀል እናመሰግናለን። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ማግኘት ትችላላችሁ አድማጮች።
ክቡራትና ክቡራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራሙን የመራልን ንጉሶ ታምሬ ነው።
ያስተናገድናቸው ደግሞ እኔ አዲሱ አበበና
ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ገብረ ቦታውን ተረከብ።